ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አንድ ፓርቲ በተለይ ገዢ ፓርቲው አቋሙም የለውም ይህን ለማድረግ ከሌሎች ፓርቲዎች ቁጭ ብሎ መደራደር፣ ተደራድሮ ደግሞ የመፍትሄ ሀሳብ ማምጣት ነው የሚገባው።
በህገ መንግስቱ አንቀጽ 83 ላይ ህገ መንግስቱን ስለመተርጎም ይላል። ይህ ምንም ማሻማ ነው። በዚህ ንዑስ አንቀጽ 1 ላይ የህገ መንግስታዊ ክርክር ጉዳይ ሲነሳ በፌዴሬሽን ምክር ቤት ውሳኔ ያገኛል ይላል። የህገ መንግስታዊ መሰረት አለው።
የኢትዮጵያ ፓርላማ የምርጫ ጊዜውን ለማራዘም ለቀረበው ጥያቄ የህገ መንግስት ትርጉም እንዲሰጠው በአብላጫ ድምጽ ወሰነ። የቀደሙት ተቃውሟቸውን ካሰሙ የምክር ቤቱ አባላት አንዱ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ በምክር ቤቱ የህግ የፍትህና የዲሞክራሲ ቋሚ ኮሚቴ የፍትህ ንዑስ ኮሚቴ ሰብሳቢ አቶ አበበ ጎዴቦ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ማክሰኞ ሚያዝያ 27 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለምሽቱም ለየት ባለው አቀራረብ ስቱዲዮዎች ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የእለቱን ዝግጅት ካስተናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የእለቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምን አምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር 4 መድረሱን የኢትዮጵያ የጤና ሚኒስቴር አስታውቋል። ሚኒስቴሩ ዛሬ በፌስቡክ ገጹ እንደገለጸው በዛሬው ዕለት ህይወታቸው ያለፈው የ75 ዓመት ሴት ሲሆኑ በቫይረሱ ከተጠቃ ሰው ጋር ምንም ግንኙነት የሌላቸውና የመተንፈስ እክል አጋጥሟቸው በአዲስ አበባ የጤና ተቋም ውስጥ ሲመረመሩ የነበሩ ናቸው። በተጨማሪም ባለፉት 24 ሰዓታት ውስጥ 1047 ሰዎች ተመርምረው 5 ሰዎች በቫይረሱ የተጠቁ ሆነው መገኘታቸውን መግለጫው አውስቷል። 3ቱ ሴቶች ሲሆኑ አንደኛዋ ህይወታቸው ያለፈው አዛውንቷ ናቸው። 2ቱ ወንዶች ደግሞ ከጅቡቲ ተመልሰው አፋር ክልል የግዳጅ ለይቶ ማቆያ ያሉ መሆናቸውን የጤና ሚኒስቴሩ መግለጫ አመልክቷል። አጠቃላዩ የኢትዮጵያ የተረጋገጠ የተጠቂዎች ቁጥር 145 መድረሱ ነው። የሶማሌ ክልል ሞያሌ ወረዳ ሰራተኞች ተመርምሮ ኮሮና ቫይረስ እንደያዘው የታወቀን አንድ ግለሰብ ከለይቶ ማቆያ መልቀቃቸው አግባብ አይደለም ሲሉ የቦረና ዞን የጤና ቢሮ ኃላፊዎች ነቀፌታ አሰምተዋል። ግለሰቡ ባለፈው አርብ የምርመራ ውጤቱ ከአዲስ አበባ ሳይመለስ ተለቋል ሲሉ የቦረና ዞን የጤና መምሪያ ኃላፊ አቶ ሮባ ደንጌ ተናግረዋል። የሶማሌ ክልል የሞያሌ ወረዳ የጤና ክትትል ኃላፊ በበኩላቸው ግለሰቡ የተለቀቀው በስህተት ነው ሲሉ ለአሜሪካ ድምጽ ገልጸዋል። ገልሞ ዳዊት ከናይሮቢ ላከው ዘገባ ዝርዝሩን ይዟል።
የተባለው ግለሰብ ከወር በፊት ነበር ከኬንያ ወደ ኢትዮጵያ መመለስ የተነገረው። በቦረና ዞን የሞያሌ ወረዳ ጤና ቢሮ ባልደረባ አቶ አብዱ ባዋቆ ግለሰቡን ከሌሎች 40 ሰዎች ጋር ወደ ለይቶ ማቆያ ያስገቡት የሶማሌ ክልል የጤና ባለሙያዎች ናቸው ብለዋል። ያኔ በአንድ ላይ ለይቶ ማቆያ ከገቡ 40 በላይ ሰዎች በበሽታው መያዛቸው የተጠረጠሩ 4 ሰዎች ናሙና ወደ አዳማ የተላከ ቢሆንም የሶማሌ ክልል የጤና ባለሙያዎች ውጤቱ ሳይመለስ ሰዎቹን ለሳምንታት አቆይተዋቸው ባለፈው አርብ ወደ አዋሳ እንደመለሷቸው ለአሜሪካ ድምጽ አስረድተዋል። የቦረና ዞን ጤና መምሪያ ኃላፊ አቶ ሮባ ደንጌም ሰዎቹ የተሳፈሩባቸው የህዝብ አውቶቡስ መለየቱን አልፎም ያበለው ሲደርሱ ያረፉበት ሆቴል ጸረ ተባይ መድኃኒት ተረጭተዋል ብለዋል።
እሱማት ኮንኮላታን አንዶ ከናዋን ታይፊ ኮንኮላታ ሱንኬስ ለምሸኒ ዝግራ
የተሳፈሩት ከቦረና ዞን የሆኑ 2 የህዝብ ማመላለሻ ተሽከርካሪዎች በመሆናቸው ተሽከርካሪዎቹን ለይተናል፣ ከነሱ ጋር የነበሩ 5 ሰዎችን ወደ ለይቶ ማቆያ አስገብተናል ብለዋል አቶ ሮባ።
ኢሳይ ሸናኒሲ አድባስኔ ኳራንታይን ጎነ ዝራ
አቶ ሮባ በኮቪድ ያዙ ከተረጋገጠው ሰው ጋር ወደ አዋሳ ያመሩት 40 ሰዎች በዞኑ የተገናኙት ሌሎች ሰዎች በሙሉ ተለይተዋል ብለዋል። በሶማሌ ክልል የሞያሌ ወረዳ ጤና ቢሮ ክትትል ሂደት መሪ አቶ አይዛ ካሰንም ስለ ጉዳዩ የሚከተለውን ብለዋል።
ልጆች ነው ተሳስተው ነው ተለቀቁ እንጂ አውቆ አይደለም። ካራንቲን 18 ቀን ነው ቆየ። ካራንቲኑ 14 ነው አይደለም። ትንሽ ግን ምን መሰለህ ሪዛልቱ ስለቆየ ነው ወይም እንደዛ ነው እንጂ አውቆ አይደለም ተሳስቶ ልጆቹ ተለቀዋል።
አቶ አይዛክ አንድ ላይ ከነበሩ 40 ሰዎች የአራት ሰዎች ናሙና ብቻ ለምርመራ መላኩን ገልጸው አሁን ሁላቸውም በደቡብ ክልል በለይቶ ማቆያ አሉ ብለዋል። በሞያሌ በነበሩበት ወቅት ሁለት የፖሊስ አባላትን ጨምሮ እነርሱን ሲንከባከቡ የነበሩ በአጠቃላይ 9 ሰዎችም ለይቶ ማቆያ እንዲገቡ ተደርጓልም ብለዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
የኬንያ የጤና ሚኒስቴር እንዳስታወቀው በዛሬው ዕለት 45 አዲስ የኮሮና ቫይረስ ተጠቂዎች ተገኝተዋል። ይህም እስካሁን በሀገሪቱ በአንድ ቀን ሲመዘገቡ ከነበሩት አሃዞች ሁሉ ከፍተኛው መሆኑን ነው ሚኒስቴሩ ያስታወቀው። ሀገሪቱ የቫይረሱን ስርጭት ለመቆጣጠር እርምጃዎችን እየወሰደች ባለችበት በአሁኑ ወቅት ዛሬ ይሄ ከፍ ያለ የተጠቂዎች ብዛት መመዝገቡን የጤና ሚኒስትሩ ሙታሂ ካግዌ ናይሮቢ ውስጥ ለጋዜጠኞች በሰጡት መግለጫ ነው ያስታወቁት። ከመካከላቸው 29ኙ በናይሮቢ 11ኙ ደግሞ በሞምባሳ የተገኙ መሆናቸውን ሚኒስትሩ ጨምረው አመልክተዋል። በናይጄሪያ ደግሞ በኮሮና ቫይረስ የሚጠቁት ዜጎች ቁጥር እየጨመረም ቢሆን ወረርሽኙን ለመቆጣጠርና ለመከላከል የወሰደቻቸውን የእንቅስቃሴ እገዳ እርምጃዎች አንዳንዶቹን ለቀቅ ማድረግ ጀምራለች። ለብዙ ሳምንታት እንቅስቃሴዎች ተዘግተው መከረማቸው በርካታ የንግድ ድርጅቶችና የሀገሪቱም ኢኮኖሚ ላይ ጉዳት ማድረሱን የተገለጸው መንግስቱ ገደቦቹን አንዳንዶቹን ያላላው ኢኮኖሚው ይብስ እንዳይጎዳ መሆኑን ይናገራል። ተቾች ግን እርምጃው በህዝብ ጤና ጥበቃ ላይ አደጋ የሚያስከትል ነው ብለው ወቅሰዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ በኮቪድ-19 ወረርሽኝ የተጠቃው ሰው ቁጥር ወደ 3.6 ሚሊዮን ተጠግቷል። ከ250 ሺህ በላይ ለህልፈት ተዳርጓል። ለኮቪድ-19 ህሙማን መድኃኒትና የመከላከያ ክትባት ለማግኘት ለተያዘው ርብርብ የሚውል ከ8 ቢሊዮን ዶላር በላይ ለማሰባሰብ በአውሮፓ ህብረት የተመራው ጥረት ትናንት ከዓለም ዙሪያ ብዙዎችን አስተባብሮ ተከናውኗል። 40 የሚሆኑ ሀገሮች፣ የበጎ አድራጎት ድርጅቶችና ግለሰቦች የገንዘብ መዋጮ ሊያደርጉ ቃል ገብተዋል። የአውሮፓ ኮሚሽን 1 ቢሊዮን ዶላር፣ ኖርዌይ 1 ቢሊዮን ዶላር ሊሰጡ ቃል ገብተዋል። ጃፓን 800 ሚሊዮን፣ ፈረንሳይ፣ ሳውዲ አረቢያና ጀርመን እያንዳንዳቸው ከ500 ሚሊዮን ዶላር በላይ እንለግሳለን ብለዋል። የዓለም የጤና ድርጅት በበኩሉ ይህ ጥረት ቫይረሱን በዓለም አቀፍ ህብረት ለመውጋት ያለውን ተነሳሽነት የሚያመለክት ነው ሲል አሞግሶታል። ቫይረሱ ለረጅም ጊዜ አብሮን የሚቆይ ነው ያሉት የWHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አንድ ላይ ሆነን ድል እንድንመታው የሚያስችለንን አቅም አዘጋጅተን እየተጋራን መነሳት ይኖርብናል ነው ያሉት። ታዲያ በትናንቱ ህብረት ዩናይትድ ስቴትስ በምንም መልኩ እንዳልተሳተፈች ጉልህ ሆኖ ተስተውሏል። ስለ ጉዳዩ ፕሬዝዳንት ዶናልድ ትራምፕን አነጋግሬያቸዋለሁ ያሉት የፈረንሳይው ፕሬዝዳንት ኢማኑኤል ማክሮን ዩናይትድ ስቴትስ በጥረቶቻችን ተሳትፎ እንደምታደርግ እምነቱ አለኝ ሲሉ አስታውቀዋል። ዩናይትድ ስቴትስ ለወረርሽኙ በሚሰጡ ምላሾች ከአውሮፓ አጋሮቿ ከጂ20 እና ከጂ7 ቡድኖች ጋር በትብብር በመስራት ላይ ነች ሲሉ አንድ ከፍተኛ የውጭ ጉዳይ መስሪያ ቤት ባለስልጣን ተናግረዋል። ዩናይትድ ስቴትስ ከኮቪድ-19 ወረርሽኝ ተያያዥ ለሆኑ ዓለም አቀፍ ጤና፣ ሰብአዊ ረድኤትና ኢኮኖሚያዊ ድጋፎች የሚውል 2.4 ቢሊዮን ዶላር ለመለገስ እየተሰናዳች ነች ብለዋል ባለስልጣኑ። አያይዘውም ወደፊትም ለዚህ ተግባር ከፍ ባለ የገንዘብና የሳይንሳዊ ዘርፍ ድጋፍ በዓለም አቀፍ ደረጃ በቅንጅት በሚካሄዱ ስራዎች መሳተፋችንን እንደምንቀጥል እናረጋግጣለን ሲሉ ባለስልጣኑ አስረድተዋል። በሌላ ዜና ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት እየደረሰ ያለው ዕለታዊ የሞት አሃዝ ሰኔ 24 አካባቢ ካሁኑ በእጥፍ ሊያሻቅብ እንደሚችል የመንግስቱ የበሽታዎች መቆጣጠሪያ ተቋም ያወጣውን የጥናታዊ ትንበያ ሰነድ ዋይት ሃውስ አጣጥሎታል። ዘገባውን ሶሎሞን አባተ ያቀርባል።
ዩናይትድ ስቴትስ ውስጥ አሁን ለአዲሱ ኮሮና ቫይረስ እየተጋለጠ ያለው 25000 የሚደርስ ቁጥር ያለው ሰው እንደሆነ ነው የሚነገረው። በቀን የበሽታዎች መቆጣጠሪያና መከላከያ ማዕከላቷ ሲዲሲ እንደሚለው ደግሞ የያዝነው የአውሮፓ ወር ሜይ መጨረሻ አካባቢ ዛሬ የወሩ አምስተኛ ቀን ነው ያ ዕለታዊ የመጋለጥ መጠን ወደ 200 ሺህ እንደሚያሻቅብ ተንብዮአል። ይህንን የራሱን የመንግስቱን ተቋም ትንበያ ግን የዋይት ሃውስ ቤተ መንግስት ቃል አቀባይ ጄድሰን ቢሪ እንደማይቀበሉት ተናግረዋል። ይህ በኒውዮርክ ታይምስ ጋዜጣ ትናንት የወጣ የሲዲሲ አሃዝ የተቀመረው ፌደራሉ የአደጋ ስራ አመራር ኤጀንሲ በሰንጠረዥ ያወጣውን መረጃ ተንተርሶ እንደሆነ ተገልጿል። ይህ ሰነድ የዋይት ሃውስ ሰነድ አይደለም ብለዋል ጄድ ቢሪ ትናንት በሰጡት ቃል። ለኮሮና ቫይረስ ግብረ ኃይልም አልቀረበም፣ በመንግስቱ ተቋማትም አልተፈተሸም። ሰነዱ በግብረ ኃይሉ የተሰናዱ ማሳያዎችን ወይም ግብረ ኃይሉ የሰራቸውን ትንተናዎች ጨርሶ አይመስልም፣ አያንጸባርቅም ሲሉ አክለዋል። የአሜሪካ ህዝብ ጤና የፕሬዝደንት ትራምፕ ቁጥር አንድ ቅድሚያ ጉዳይ ሆኖ እንደሚቀጥል ያመለከቱት የዋይት ሃውስ ቃል አቀባይ ይህ ትኩረታቸው ስቴቶቹ ጥለዋቸው የቆዩ እገዳና ገደቦችን ለማላላት በሚያደርጓቸው ጥረቶች መጠንም እንደሚቆይ ተናግረዋል። ታይም ባወጣው ዘገባ መሰረት ዋይት ሃውስ አሁን እየተጋለጠ ነው የሚለው ሰው በቀን 1700 ሲሆን በመጪዎቹ 4 ወራት ውስጥ ይህ ቁጥር ወደ 3000 ከፍ ሊል እንደሚችል ቤተ መንግስቱ ተንብየዋል። ዋይት ሃውስ ሲጠቀምበት የቆየውን ሰነድ ጥናትና ማሳያ ቀደም ሲል ያወጣው የጤና ቀመሮችና ምዘና ኢንስቲትዩት የሚባለው ተቋም IHME ነው የሚባለው የዩናይትድ ስቴትስ የኮቪድ-19 የሞት መጠን የፊታችን ነሐሴ ውስጥ 134,000 እንደሚደርስ ገምቷል። ኢንስቲትዩቱ ቀደም ሲል ያወጣው ትንበያ በዚያ ጊዜ 72,000 ሰው ሊሞት ይችላል የሚል ነበር። የሞቱ መጠን እንዲህ የማሻቀቡ ዋና ምክንያት በሀገሪቱ ውስጥ በአካል የመራራቅ ገደቦች እየላሉ መሄዳቸው ሊሆን እንደሚችል አጥኚዎቹ ተናግረዋል። ዩናይትድ ስቴትስ እስከዛሬ በኮቪድ-19 ምክንያት 67,456 ሰው እንደሞተባት ሲዲሲ አስታውቋል።
በመጨረሻም ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት ሰኞ ማታ አንድ ጋዜጠኛ መገደሉ ተሰምቷል። ጋዜጠኛው ሰኢድ ዩሱፍ ካልሳን ለሚባል ሞቃዲሾ የሚገኝ የቴሌቪዥን ጣቢያ የሚሰራ እንደነበረ የሶማሊያ ብሔራዊ ጋዜጠኞች ማህበር አስታውቋል። ጋዜጠኛውን ሞቃዲሾ ሆደን ወረዳ ሴቢያና በሚባል ሰፈር ጥቃት ያደረሰበት ግለሰብ በስለት ወቅቶት ሆስፒታል እንደደረሰ ህይወቱ ማለፉን ነው የማህበሩ ዋና ጸሐፊ ለቪኦኤ ገለጹት። ጥቃቱ በምን ምክንያት እንደተፈጸመበት ግልጽ አይደለም፣ ኃላፊ ነኝ ያለ ወገንም እስካሁን አልተሰማም ነው ያሉት። ጋዜጠኛው የተገደለው ትናንትና በተከበረው የዓለም የፕሬስ ቀን ማግስት መሆኑ ነው። ሶማሊያ ውስጥ የተሰማሩ ጋዜጠኞች በዚያች ሀገር በስራቸው ምክንያት እጅግ ለከፋ አደጋ የተጋለጡ መሆናቸውን ሲናገሩ ቆይተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሚያዝያ 27 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ ፓርላማ የምርጫ ጊዜውን ለማራዘም ለቀረበው ጥያቄ የሕገ መንግስት ትርጉም እንዲሰጠው ሲል በአብላጫ ድምጽ ወሰነ። ውሳኔው ሕገ መንግስቱን የጣሰ ነው ሲሉ አንዳንድ የምክር ቤቱ አባላት ሲከራከሩ፣ በተቃራኒው ሐሳባቸውን ይሰጡም ነበሩ። ከሕግ ምሁራን የተለየ አስተያየት ሰጡም አልጠፉም። አንዳንድ የፖለቲካ ፓርቲዎች ደግሞ ከሂደቱ ተገለናል ሲሉ አማረዋል። መለስካቸው አምሃ ዝርዝሩን ይዟል።
የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው በምክር ቤቱ የህግ ፍትህና ዲሞክራሲ ቋሚ ኮሚቴ ያቀረበውን ለስድስተኛው ሀገር አቀፍ ምርጫ መራዘም ጥያቄ ህገ መንግስታዊ ትርጉም ይሰጠው የሚለውን ሐሳብ በአብላጫ ድምፅ አጸደቀው። በዚህ 340 የምክር ቤቱ አባላት በተገኙበት ስብሰባ 25 አባላት ሲቃወሙ 315 ደግሞ ደግፈውታል። አባላቱ ከዚህ ውሳኔ ከመድረሳቸው በፊትም የተለያዩ አቋማቸውንም ብዙ ጊዜ በምክር ቤቱ ባልተለመደ የስሜት ሞቅታ ሲገልጹ ተስተውለዋል። የውሳኔ ሐሳቡን ከተቃወሙት መካከል አንዱ በሐሳቡ ላይ በቂ ውይይት እንዳልተካሄደ በመጠቆም ነበረ ማብራሪያቸውን የጀመሩት።
የተለያዩ አቋም ያላቸው የፖለቲካ ፓርቲዎች፣ የሲቪል ማህበራት ለምንድን ነው ሰፋ ባለ መድረክ የሄሪንግ መድረክ ተመቻችተው አስተያየታቸውን እንዲሰጥ ለምን እንዳልተደረገ ግልጽ ቢደረግ ፌዴሬሽን ምክር ቤት ብሪጫ ይራዘም አይራዘም ብሎ የመተርጎም ስልጣን የለውም። ኦልሬዲ በአምስት ዓመት ቁልጭ ብሎ ተቀምጧል። ምርጫ የሚካሄደው በአምስት ዓመት ብቻ ብሎ ተቀምጧል። ስለዚህ ይህንን በምን አግባብ ነው ወደ ፌዴሬሽን የተመራው የሚለው ራሱ ከህገ መንግስት ጥሰት አንጻርም የሚታይ ነው።
ሌላው ደግሞ የቋሚ ኮሚቴ ውሳኔ ሀሳብ ተገቢ አይደለም ሲሉ አሳስበዋል።
አንድ ፓርቲ በተለይ ገዢው ፓርቲ አቋሙም የለውም ይህን ለማድረግ ከሌሎች ፓርቲዎች ቁጭ ብሎ መደራደር፣ ተደራድረው ደግሞ የመፍትሄ ሀሳብ ማምጣት ነው የሚገባው። በዛ አረንጅመንትና በዛ ፍሬምወርክ ደግሞ በጋራ የሚመራበት ሁኔታ እንዲፈጠር የተወካዮች ይህ ምክር ቤት የተከበረ ምክር ቤት ቢወስን ተገቢ ነው የሚባል ለማለት ነው። ስለሆነ ቋሚ ኮሚቴው ያቀረበው ሀሳብ ተገቢ አይደለም።
በተቃራኒው ደግሞ አሁን በሀገሪቱ አለ የሚሉት ነባራዊ ሁኔታ በማብራራት ለቀረበው የውሳኔ ሀሳብ ደጋፋቸውን ሲገልጹ ምክንያታዊ ማብራሪያ ነው ያሉትንም ሀሳብ ሰንዝረዋል።
ህገ መንግስቱ እኛ የነበረን ስልጣን ዘመን አልፏል። ነገር ግን አሁን አጣብቂኝ ውስጥ ገብተናል። ወረርሽኝ ተከስቷል። ምርጫ ማካሄድ አይችልም ብሏል። ምርጫውን ልናስረክብለት የሚገባው አካል ሊኖር ይገባል። ምርጫ ባልተካሄደበት ያንን መስጠት ስለማንችል መፍትሄ ይፈለጋል። ህገ መንግስታዊ ይህን ጥያቄ እያቀረብን ነው እንጂ ክቡር አቶ ገብረ እግዚአብሔር እንዳሉት የስልጣን ዘመናችንን ለማራዘም አይመስለኝ። ዘመኑ ለስልጣን የምንራቆትበት ዘመኑ ለእኛ ስልጣን የምንጨነቅበት ሳይሆን እኛ ራሳችን መኖር እንችላለን ወይ ብለን ስለ ራሳችን ማሰብ ያለብን ይመስለኛል። እና በዚህ አይነት መልኩ ብንረዳ ጥሩ ነው ለማለት ነው። አመሰግናለሁ።
ቪኦኤ ዛሬ ለምክር ቤቱ የቀረበውን የውሳኔ ሀሳብ ለስብሰባው በአካል ያቀረቡትን የምክር ቤቱን የሕግ ፍትሕና ዲሞክራሲ ቋሚ ኮሚቴ የፍትሕ ንዑስ ኮሚቴ ሰብሳቢ አቶ አበበ ጎዴቦን አናግሯቸው ነበረ። ይህን የውሳኔ ሀሳብ ለማቅረብ የተመሠረታችሁበት የሕገ መንግሥትም ሆነ ሌላ የሕግ ድንጋጌ ምንድን ነው የሚል ጥያቄ ነበረ የሰነዘር ነው። አቶ አበበ ሰፋ አድርገው አብራርተዋል።
ለምሳሌ በህገ መንግስቱ አንቀጽ 83 ላይ ህገ መንግስቱን ስለመተርጎም ይላል። ይሄ ምንም ማሻማ ነው። በዚህ ንዑስ አንቀጽ 1 ላይ የህገ መንግስታዊ ክርክር ጉዳይ ሲነሳ በፌዴሬሽን ምክር ቤት ውሳኔ ያገኛል ይላል። ይሄ ህገ መንግስታዊ መሰረት አለው። ይሄ ህገ መንግስታዊ መሰረት እንዳለ ወደ ጎን ተጥቶ ነው አሁን ላይ ህገ መንግስታዊ መሰረት የለውም የሚባለው። ሌላው ደግሞ ይሄ እንደተጠበቀው ነው አሁንም በአዋጅ ቁጥር 798 2005 ላይ በተከበረው ምክር ቤት የህገ መንግስት ጉዳዮች አጣሪ ጉባኤ ማቋቋሚያ አዋጅ ውስጥ አንዱ ለስልጣንና ተግባር የተሰጠው በ798 2005 ላይ ምንድነው የሚለው የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስቱን እንዴት እንደሚተረጉምና በምን መነሻ እንደሚያደርግ ይደነግጋል። እንደውም ቃል በቃል ባነብል መሰረታችን እሱ እንደሆነ መታሰብ ያለበት ነው። ህገ መንግስቱ ውጭ እንዳይደለን ምንድነው የሚለው ህገ መንግስቱ ትርጉም ላይ ማንኛውም በፍርድ ቤት የማይታይ ጉዳይ ይላል። ማንኛውም በፍርድ ቤት የማይታይ ጉዳይ በፌደራልም ይሁን በክልል ምክር ቤት 1/3 በሆኑ አባላት ወይም 1/3 በሆኑ አስፈጻሚ አካላት በክልልም በፌደራልም ቀርቦ ህገ መንግስት ትርጉም ያቀርባል፣ ህገ መንግስት ትርጉም ይሰጣል ይላል። ለአጣሪ ጉባኤ የሰጣ ስልጣን ነው። የፌዴሬሽን ምክር ቤት እንደተጠበቀ ሆኖ ማለት ነው። ስለዚህ በአንድም በሌላም ስንሄድ የህገ መንግስት ትርጉም ጥያቄ ማቅረባችን ህገ መንግስታዊና ህጋዊ መሰረት ያለው እንደሆነ ሊታሰብ ይገባል ነው።
በዚህ ጉዳይ ላይ አስተያየታቸው እንዲሰጡን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናት ማዕከልን ዳይሬክተር ዶክተር ዘመላክ አይተነውን አናግረናቸዋል። እንደሳቸው ከሆነ ህገ መንግስቱ የፌዴሬሽን ምክር ቤትም የህገ መንግስት ተርጓሚ አድርጎ ስልጣን እንደሰጠው ጥርጣሬ የለውም። ይሁንና አሁን የተነሳ ጉዳይ ይሄ ብቻ አይደለም ይላሉ።
አሁን የተባለው ግን የህገ መንግስቱን ትርጉም በተመለከተ አስተያየቱ ወይም ኦፒኒየኑን እንዲሰጥ ነው እየተጠየቀ ያለው። መንግስቱን እንዴት አንደርስታንድ ማድረግ እንዳለብን ኮንቴክስቱል የሆኑ ፕሮቪዥኖች ላይ አለው ትርጓሜ ወይም አንደርስታንድ መምሰል አለበት የሚለው ኢሹ ላይ ነው ጥያቄ ቀረበለት። እንደዚህ አይነት ኦፒኒየን የመስጠት ስልጣን አለው ወይም ደግሞ ራሱ የህዝብ ተወካዮች ምክር ቤት እንደዚህ አይነት ጥያቄዎችን መጠየቅ ይችላል ወይ ለሚለው ጥያቄ ከህገ መንግስቱ አንጻር እንደዚህ አይነት የሚፈቅድም
የፌዴሬሽን ምክር ቤትም እንደዚህ አይነት ትርጓሜ እንዲሰጥ ኦቶራይዝ የሚያደርግ ፕሮቪዥን የለም። እንደዛ ነው ግን
አክለውም ይህን ጨምረውበታል።
ሁለት አዋጆች አሉ። አንደኛው የፌዴሬሽን ምክር ቤት አስተያየቱ ሲጠየቅ ስለ ህገ መንግስት ትርጓሜ መስጠትም አለመስጠትም መብቱ እንደሆነ ዲክላይን ማድረግ እንደሚችል ይገልጻል። ሌላኛው ደግሞ እንዳልኩ የህገ መንግስት አጣሪ ኮሚሽን የተቋቋመበት ሳይሆን አሰራሩን የሚደነግገው አዋጅ እንደዚሁ በክልልና በፌዴራል መንግስታት የህግ አውጭና ህግ ተርጓሚ አካላት የህገ መንግስት ይተርጎምልን ጥያቄ ሲመጣ በአስተያየት መልክ ማለት ነው እነኛን ጥያቄዎች ማስተናገድ እንደሚችል ቶታል እና በእነኚህ ላይ ተመርኩዞ ይመስለኛል እንግዲህ የዛሬ ጠዋት የህዝብ ተወካዮች ምክር ቤት ያንን ጥያቄ አቀረበው ለማለት ነው።
ከዚህ በኋላ እንግዲህ ምን ይወስነው ውሳኔ ይሄን መሰረት አድርጎ ስለሆነ ህጋዊ ነው ማለት ይቻላል።
ማለት ሙሉ ለሙሉ ህጋዊ መሰረት የለውም ማለት አይቻልም። ህገ መንግስታዊ ባይሆን እንኳን ህጋዊ መሰረት አለው።
ህጋዊ መሰረት ካለው ደግሞ ያለ ጥርጥር ያንን ህገ መንግስት የማይጻረር ከሆነ ህገ መንግስታዊ መሆኑንም ጭምር ነው።
ህገ መንግስቱ ምንድነው ህገ መንግስቱን ከመተርጎም አንፃር ለፌዴሬሽን ምክር ቤት የሰጠው ስልጣን እንትን ኢምፕላይ ያደረገ ይመስላል የሆነ በሁለት ተከራካሪ ወገኖች መካከል የህገ መንግስት ትርጓሜ የሚያስፈልገው ክርክር መኖሩን ኢምፕላይ ያደረገ ይመስላል። ስለ ኦፒኒየን አይከለክልም ማድረግ አይችልም አይከለክልም ስካለከለከለ ነገር በእርግጥ ስልጣን ነው መብት ነው ተብሎ ሊወሰድ ይችላል። አይከለክልም ነገር ግን ደግሞ ኤክስፕረስሊ በግልጽ ደግሞ ኦቶራይዝ አያደርገውም። መስፈራ ትንሽ
ትርታሪ ፈጠረችም።
አዎ ከዛ ውጭ ግን ሌላ ችግር የለውም።
በሌላ በኩል ደግሞ መላው የኢትዮጵያ አንድነት ፓርቲ የኢትዮጵያ ፓርቲዎች የጋራ ምክር ቤትና ሌሎችም ከዚህ ሂደት ገዢው ፓርቲና የተለያዩ የመንግስት አካላት እንዳገለሏቸው መግለጫዎች አውጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ ለዘገባው አመሰግናለሁ። የህወሓት ስራ አስፈጻሚ ኮሚቴ በአገር አቀፍ ደረጃ ምርጫ የማይካሄድ ከሆነ በትግራይ ምርጫ ለማካሄድ ዝግጅቶች እንዲደረጉ ሲል ውሳኔ ያስተላለፈ። ኮሚቴው ይህን የወሰነው ከሚያዝያ 23 እስከ ሚያዝያ 25 ቀን 2012 ዓ.ም ተመረጠ ያደረገውን ስብሰባ ተከትሎ በትላንትናው ዕለት ባወጣው መግለጫ አገሪቱን ከችግር ለማውጣት ያለውን መድረክ እንዲዘጋጅም ጠይቋል። በጉዳዩ ላይ የብልጽግና ፓርቲ በሰጠው መልስ ምርጫ በክልል ደረጃ ማካሄድ ይህ ህገ መንግስታዊ ነው ብሏል። የምርጫ ቦርድ በበኩሉ በኢትዮጵያ በማንኛውም አካባቢ የሚካሄድ ምርጫ የመምራትና የማስፈጸም ስልጣን ያለው ቦርዱ ብቻ መሆኑን አስታውቋል። ሙልጌታ አጽፋ ስርዝሩን ይዟል።
የህዝባዊ ወያነ ሐርነት ትግራይ ስራ አስፈጻሚ ኮሚቴ ለሶስት ቀናት ባካሄደው ስብሰባ ክልላዊና ሀገራዊ ጉዳዮች ላይ ትኩረት በማድረግ እንደተወያየ ባወጣው መግለጫ አስታውቋል። ብልጽግና ፓርቲ ያካሄደው ያለው ህገ መንግስታዊ ስርዓት የማፍረስ ዘመቻ የመጨረሻ ደረጃ ላይ ደርሷል ብሏል መግለጫው። ይህንንም ጉዳይ በስብሰባው ከፍተኛ ትኩረት ተሰጥቶታል ብሏል ኮሚቴው በመግለጫው። በአሁኑ ጊዜ የፌደራል መንግስት ምርጫ ለማራዘም እያደረገው ያለው ከድ አልቀበለውም በማለት አስተውቋል። የብልጽግና ፓርቲ ከመጀመሪያውንም ምርጫ ለማካሄድ ፍላጎት እንዳልነበረውና የኮሮና ቫይረስ እንደ መልካም አጋጣሚ በመውሰድ በአንድ አምባገነናዊ የሚመራ ስርዓት ለመትከልና ከህገ መንግስት ውጭ የስልጣን እድሜው ለማስቀጠል አጠናክሮ ቀጥሏል ሲል ህወሓት በመግለጫው ከሷል። በቅርብ ቀናት በመርጫ ጉዳይ የመፍትሄ ሐሳብ ለማቅረብ ተብሎ በፌደራል መንግስት አዘጋጅነት የተካሄደው ውይይት በቂ ዝግጅት ያልተካሄደለት ግልጽነትም ያልነበረው ነው ብለዋል። መድረኩ የሀገሪቱ ጠቅላይ ሚኒስትር ከህግ ውጭ በስልጣን እንዲቆይ ያለውን ግልጽ ፍላጎት ያሳየበት ነው ሲልም ኮሚቴው ገልጿል። የስራ አስፈጻሚ መግለጫ የሀገሪቱ ህገ መንግስታዊ ስርዓት በሚፈቅደው የፖለቲካዊ ፓርቲዎች በባለቤትነት መንፈስ የሚሳተፉበት መድረክ በማዘጋጀት ምርጫ ለማካሄድ የሚያስችል ሀገራዊ መድረክ እንዲካሄድ ጥሪ አቅርበዋል። በኢፌድሪ ህገ መንግስት መሰረትና ኮሮና ቫይረስ ወረርሽኝ ግምት ውስጥ ያስገባ ምርጫ በሰዓቱ እንዲካሄድ ህወሓት ጠይቋል። ይህ ካልሆነ ግን በክልል ደረጃ ምርጫ በሰዓቱ ለማካሄድ ዝግጅቶች እንዲደረጉ ወስኗል ውሃት በመግለጫው ለትግራይ ህዝብና ለህዝቡ የራስን እድል በራስ የመወሰን መብት ሙሉ እውቅና ከመሰጡ የፖለቲካ ኃይሎች ጋር በመሆን ክልላዊ ምርጫ ጠምሮ ህዝብ ከህውከት የማዳን ስራ እንዲፈጸም ተወስኗል ሲል ገልጿል። ሂደቱ የኮሮና ወረርሽኝ በመከላከልና ተቀባይነት ባለው ህገ መንግስታዊ መርህ ሊፈጸም ይገባል ብሏል። ብልጽግና ፓርቲ ከመስከረም 25 2013 በኋላ በስልጣን ላይ ሊያቆየው የሚችል አንዳችም ጠባብ እድል የለም ያለው ህውሃት በአሁን ጊዜ እየተደረገ ያለው ህገ መንግስታዊ ስርዓት በማፍረስ በስልጣን የመቆየት ተግባር ነው በማለት ገልጿል። በጉዳዩ ላይ ምላሽ የጠየቅናቸው የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሎ አብዲ ምርጫ በሰዓቱ ለማካሄድ ፓርቲያቸው አቋም ይዞ እየሰራ መቆየቱ ተናግረው የምርጫ ቦርድ እንዳዲስ በማደራጀት አስፈላጊ ዝግጅት ሲካሄድ ቆይቷል ብለዋል። የምርጫ ዝግጅት እየተካሄደ በነበረበት ጊዜ የኮሮና ቫይረስ ወረርሽኝ በመከሰቱ ምርጫ ለማካሄድ አስቸጋሪ ሆኗል ሲሉ ተናግሯል። በዚህም ከፖለቲካው ስልጣን ይልቅ የህዝብ ደህንነት ትኩረት ሊደረግለት ስለሚገባ ወረርሽኙ ለመከላከል እየተሰራ ነው ብለዋል። ምርጫውም ህገ መንግስታዊ መንገድ ተከትሎ ለማራዘም እየተሰራ ነው ብለዋል።
ህጋዊ አካሄዱን ተከትሎ በተለይ ከመስከረም በኋላ ምርጫው ስለማይካሄድ ያለው መንግስት ምን ይሆናል የሚለውን ክፍተት ለመሙላት ስላሉት ክፍተቶች ህገ መንግስታዊ መፍትሄ ለማበጀት የሚመለከተው አካል አማራጮችንም አቅርቧል። አማራጮቹም በሚመለከታቸው አካል አቀርቦ ውሳኔ ህገ መንግስታዊ ውሳኔ ያገኛለሁ ብለን ተስፋ እናደርጋለን።
አምባገነናዊ ስርዓት ለመገንባት እየተሰራ ነው ለሚለው ክስ አቶ አወሉ መልስ ሲሰጡ ውሳኔዎች የሚመለከታቸው አካላት ባሳተፈ መልኩ በዲሞክራሲያዊ ውይይት ነው እየተወሰኑ ያሉት፣ ሂደቱም ህጋዊ ነው በማለት ክሱን አልተቀበሉትም። ምርጫ በክልል ደረጃ ማካሄድ ህጋዊ ተቀባይነት የለውም ብለዋል።
ምርጫ ምናካሄዳለን የሚሉ ነገር በፍጹም ተቀባይነት የሌለው ነው። ሊያደርጉ መችሉም ሁለተኛ ምርጫ ማካሄድ የምርጫ ቦርድ ነው። ምርጫ ቦርድ ደግሞ ማካሄድ አልችልም፣ ህዝብ መሰብሰብ አልችልም፣ መሰልጠናችንም ማደራጀታችንም የሚል አቅጣጫ ተቀምጧል።
ከሁሉም የፖለቲካ ፓርቲዎች የተሳተፉበት ሀገር የማዳን መድረክ መዘጋጀት አለበት ተብሎ ለተነሳው ሀሳብ ደግሞ አቶ አወሉ ምላሽ ሲሰጡ መንግስት እስካሁን ከፖለቲካ ፓርቲዎች ጋር ውይይት ሲያካሂድ ቆይቷል፣ አሁንም የተሻለ ሀሳብ አለኝ የሚል ህገ መንግስታዊ መሰረት ያለው ካለ በራችን ክፍት ነው ብለዋል። የምርጫ ቦርድ የህዝብ ግንኙነት አማካሪ ወይዘሪት ሶሊያና ሽመልስ በበኩላቸው ከህወሓት ይሁን ከትግራይ መንግስት በክልሉ ምርጫ እንዲካሄድ ያስገቡት ጥያቄ የለም ብለዋል። በኢትዮጵያ በማንኛውም የአስተዳደር እርከን የሚካሄድ ምርጫ የሚያዘጋጀው የምርጫ ቦርድ ነው ብለዋል። ምርጫ ቦርድ የ2012 ምርጫ ለማካሄድ አስፈላጊ ዝግጅት እያደረገ እንደነበረ ገልጸው በኮሮና ወረርሽኝ ምክንያት ግን ምርጫው በሰዓቱ ማካሄድ እንዳልተቻለ ገልጸዋል። የትግራይ ክልል መንግስት በተለየ ሁኔታና ጊዜ ምርጫ እንዲካሄድ እፈልጋለሁ የሚል ከሆነ ለቦርዱ ጥያቄ ማቅረብ ይችላል በማለት ተናግረዋል።
የሚያደርገው ብሔራዊ ምርጫ የምንለው የዋናውን የፌዴራል መቀመጫና የክልል መቀመጫዎችን የሚያካትት ነው። ማሟያ ምርጫና አካባቢ ምርጫ የቦርዱ መንገዶች ናቸው። ህዝበ ውሳኔ የቦርዱ ነው። ከዛ በተጨማሪ ደግሞ በቀበሌ ደረጃ የሚካሄዱ ሎካል ኢሌክሽን የምንለው አካባቢ ምርጫ የምንለውም ሳይቀር በቦርዱ ነው የሚከናወነው እስከዛሬ ድረስ እና ስለዚህ ብዙ አከራካሪም አይደለም። በህግ በግልጽ የተቀመጠ ነገር ነው እና የቦርዱ ኃላፊነት ነው። በክልሉ በኩል የቦርዱ ኃላፊነት ሳይሆን ቀርቶ በኛ በክልል ብቻ በክልል ኃላፊነት ደረጃ እናከናውነዋለን ተብሎ የታሰበ ከሆነ ስህተት ነው። ግን ከዚህ በፊትም ጠቅሰነዋል። እስካሁን ድረስ ለኢትዮጵያ ብሔራዊ ምርጫ ቦርድ በተለየ ሁኔታ ምርጫን እንዲያደራጅ ከትግራይ ክልል
የክልሉ መንግስት ጥያቄ ካቀረበስ የሚስተናገድ ይሆናል ወይ ብለን ጠይቀናቸው ጥያቄው ከቀረበ በኋላ የሚታይ ይሆናል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከዚሁ ርዕስ ጋር ተያይዞ አድማጮች፣ ሰሞኑን በጠቅላይ ሚኒስትር ጽህፈት ቤት በተካሄደው ውይይት የፌዴራል መንግስቱ ምርጫ በጊዜው እንዲደረግ ጠንከር ያለ አቋም አላራመደም በሚል ከህወሓት የስራ አስፈጻሚ ኮሚቴ አባል ዶክተር አዲስ አለም ቤለማ የቀረበ አስተያየት ነበር። ለዚህ አስተያየት ምላሽ ሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መረጃው የተሳሳተ መሆኑን ተናግረዋል። አሁን ያለው መንግስት ህወሓት ከነበረበት መንግስት የተለየና የዲሞክራሲያዊ ምህዳሩን ያሰፋ መሆኑን በመግለጽ ነው የጀመሩት።
ዶክተር አዲስ አለም ያነሱት ከምርጫ ጋር ተያይዞ መንግስት ጠንከር ያለ አቋም ሲያራምድ አልነበረም ላሉት፣ ያው እንደሚገነዘቡት አሁን ያለው መንግስት እርስዎ እንደነበሩበት አይነት መንግስት ሁሉ ነገር የሚወስን አይደለም። የምርጫ ጉዳይ ብቻዬን ነው የምወስነው የሚል መንግስት አይደለም። በምርጫ ቦርድ አማካኝነት በተሰበሰቡ የተቃዋሚ ፓርቲዎች ህብረት ውስጥ አቋሙ ምን እንደሆነ እናንተ ሁላችሁ ባላችሁበት ገልጿል። ምርጫው መካሄድ አለበት የሚል አቋም ነበረው። ቀደም ሲል ብልጽግና ከመፈጠሩ በፊት ኢህአዴግ ይያለን ለስራ አስፈጻሚ ሰነድ ሰንዶ ምርጫው ህጉን ተከትሎ በጊዜው መካሄድ አለበት በሚለው ውይይታችን እርሱም ነበሩበት በጋራ ያየነው ጉዳይ ነው። ምርጫው አይደረግ የሚል እምነትም ፍላጎትም የለውም። ምርጫ ቦርድንም ያገዘው በዛ መንገድ አይደለም። ፓርላማ ላይ በሚዲያ በእኛ ስብስብ ያነሳነው ቢደረግ ይሻላል የሚል አሁን የመጣው ፈጣን ሁኔታ ግን ያን ለማድረግ የሚያስችላልን። ስለዚህ ህግ ምሰራውን ይሰራል ግንኛ ቢያንስ ከሚፎካከሩን ኃይሎች እና የፖለቲካ ሰዎች ጋር መወያየት ይሻላል በሚል ነው ጉዳዩ ወደዚህ ያመጣውና መንግስት ከመጀመሪያውኑ አቋሙ የተለሳለሰ ነበር የሚለው ብዙም ተቀባይነት አይኖረው። ሁለተኛ ተሳትፎ ላሉትም የኦርሶም እንደሚገነዘቡት ይሄ በኢትዮጵያ የፖለቲካ ታሪክ የመጀመሪያው ነው። ዶክተር አረጋዊ፣ ዶክተር ብርሃኑ ነጋ፣ አቶ ዳውድ ኢብሳ እና ቦሌንጮ ለተናስቀምጡ መንግስት መወያየት በእኛ እድሜ የተለመደ አይደለም። ግማሹን ከአውሮፓ ግማሹን ከኤርትራ ባሏሉ ከሃዲ የተባሉ ለኢትዮጵያ ፖለቲካ ተበጅ ምስር ቤት ቆይ የተባሉ ሰዎች አሉ። ይሄን አድርጎ ያቀም ኢህአዴግና ብልጽግና አዲስ ያመጣው ነገር ብዙ መስራት የሚጠበቅበት እንኳን ቢሆን ጀነራል ከማል ገልጮም ሐሳብ አለው፣ ቦሌንጮም ሐሳብ አለው፣ ዶክተር አረጋዊም ሐሳብ አለው። በመመካከር ነው ሀገር የሚገነባው እንጂ ግማሹን አስረን ግማሹ እንዲሰደድ አድርገን ዲሞክራሲ ልንገነባ አንችልም የሚል አቋም አለው። የግልጽ ልዩነት ህዝቡን በቀላሉ የሚገነዘበው ይመስለኛል።
ብልጽግና ፓርቲና የፌዴራል መንግስት ለውይይት ዝግጁ መሆናቸውን የገለጹት ጠቅላይ ሚኒስትሩ በቅድሚያ ግን ህወሓት በሚያስተዳድረው ክልል ውስጥ የሚያካሄደውን አፈና ማቆምና ዲሞክራሲን እዚያው መለማመድ አለበት ብለዋል።
ከርሶ አንጻር ከሶዶጊት አንጻር ምናልባት በፌደራል መንግስት እና ከብልጽግና ጋር መነጋገር መወያየት መፈታት አለበት ትክክል አይደለም የምትሉት ነገር ካለ ብልጽግና ለመወያየት ዝግጁ ነው። ውስጡ ለመፈተሽ ችግር ካለ ለማረም ዝግጁ ነው። በዚህ አጋጣሚ እርሶን እና ድርጅቶን አደራ ማለት እንፈልገው እናንተ በመስመሩት ክልል የሚፎካከሩ ፓርቲዎች ወጥተው መግባት ባለመቻል በተደጋጋሚ ክስ ያቀርባሉ። ዲሞክራሲን እዛው ተለማምዳችሁ እዛው አድርጋችሁ እኛም ከእናንተ ትምህርት እንድንወስድ ብታረጉን መልካም ነው። እዛ ያለውን ብትፈቱ በእኛ በኩል ግን መታየት የሚገባው ጉዳይ ካለ እንደማንኛውም ህጋዊ ድርጅት ከእናንተ ጋር ለመነጋገር ችግር ለመፍታት ካጠፋንም ለመታረም ዝግጆች ነው። በውይይት በሚፈታ ማንኛውም ነገር ዝግጆች ነው። እዛ እያፈን እዚህ እንወያይ ግን አይሰራም። ዲሞክራሲ ደብል ስታንዳርድ አይደለም። ይህንን በርሶ በኩል በድርጅታችሁ ብታዩት በእኛ በኩል የምታቀርቡት ነገር ካለም በግልጽ ለመነጋገር ከፈለጋችሁ በሚዲያ ከፈለጋችሁ በስውር ለመወያየት ዝግጁ ነን። ከእኛም ውጭ ካሉ ፓርቲዎች ጋር ብትነጋገሩበት ጥሩ ነው፣ ብትወያዩበት ጥሩ ነው። ሁልጊዜ እያፈን መሄድ እንደማንችል ከታሪክ መማር ያስፈልጋል።
እስክንድርና ሙልጌታን አመሰግናለሁ። አድማጮች ወደ ተከታዩ ርዕስ እንሻገር። ዮናታን ዘብዲዮስ ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመለሰናል። የዋሽንግተን ዲሲ አጎራባች በሆነችው የሜሪላንድ ክፍለ ግዛት ነዋሪ የነበሩ የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ ለኮሮና ቫይረስ መጋለጣቸው ከተረጋገጠና ከዚያም ከቫይረሱ ነጻ መሆናቸው ከተነገራቸው በኋላ ህይወታቸው ማለፉ ተገለጠ። የአራት ልጆች አባት የነበሩት ወንጌላዊው ወሰኔለ ሳህሌ ልዩ የግል ትራንስፖርት ማጓጓዣ ሊሞዚንና ኡበር የመሳሰሉ የትራንስፖርት አገልግሎት ስራዎች ላይ የተሰማሩ ነበሩ። ጽዮን ግርማ ዝርዝሩን ይዛለች።
የኮሮና ቫይረስ ወረርሽኝ ህይወትን የሚቀጥፍ ቤተሰብንም የሚነጣጥል በሰው ልጆች ላይ ሁለንተናዊ ቀውስ የሚያስከትል ዓለምን ያስጨነቀ ቫይረስ ከሆነ ወራት ተቆጥሯል። በዛሬው የጆን ሆፕኪንስ ዩኒቨርሲቲ መረጃ መሰረትም እዚህ ዩናይትድ ስቴትስ ውስጥ 67682 ዜጎችን ህይወታቸውን አሳጥቷቸዋል። በኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ የሆኑት የአራት ልጆች አባት ወንጌላዊ ወሰኔለው ሳህሌ በኮሮና ቫይረስ ምክንያት ከአራት ቀናት በፊት ህይወታቸውን ካጡት ሰዎች አንዱ ናቸው። አንድ የ15 የ13 እና የ1 አመት ከ6 ወር የሆነው የ3 ወንዶችና አንዲት የ5 አመት ልጅ ሴት ልጅ አባት ናቸው። ወንጌላዊ ወሰን ያለው የሊሞዚንና የኡበር ስራን ጨምሮ የተለያዩ ስራዎችን በመስራት ቤተሰባቸውን ያስተዳድሩን እንደነበር 18 አመታት በትዳር መቆየታቸውን የገለጹልን ባለቤታቸው ወይዘሮ ኮኪ ጀምበሬ ይናገራሉ። ሜሪላንድ ጀርመን ሃውስ ተብሎ በሚጠራው አካባቢ ነዋሪ የሆኑት ወይዘሮ ኮኪ ጀምበሬ በዚህ በቨርጂኒያ በሜሪላንድና በዲሲ ገና ቤት ውስጥ የመቀመጥ ውሳኔ ሳይተላለፍ ከአንድ ወር ከአስር ቀን በፊት ባለቤታቸው በቫይረስ መያዛቸውን ይገልጻሉ።
አላወቅንም ነበር መጀመሪያ ያው ሙቀት ትንሽ የሆነ ሲፍታሞች ታዩበት ነበር። ከዛ ወዲያ ሆኖ ዳክራቢያ በሚገኘው ኢመርጀንሲ ሩም በመሄድ ምርመራ አደረጉለት። ትንሽ ሳምባክ ላይ ውሃ አይተናል። ያው 90% እሱ ነው ብለን ኮሮና ነው ብለን እንገምታለን አሉት። ተመልሰ ግን መድኃኒት ሰጥተው ተመልሰ ቤት ሄደ። ትኩስ ነገር ምናምን ያደረክ ተጠቀም ብለው ይሄንን ሰጡት። ተመልሶ ወደ ቤቱ መጣ። በገባ በሶስተኛው ቀን ውጤት ደውለው ነገሩት ፖዚቲቭ ነህ አሉት። ፖዚቲቭ ነህ ካሉት በኋላ ነው እየተዳከመ ትንሽ መጣ ትንፋሽ መቆራረጥ አለ መጨነቁ አለ። ከዛ በኋላ ነው እየደከመው የመጣው። እንጂ በፊት ፍጹም ጤነኛ ምንም አይነት በሽታ የሌለው ፍጹም ጤነኛ ሰው ነው።
ወንጌላዊ ወሰን የለው እቤት ውስጥ ቢቆዩም ይሻላቸው ስላልቻለ ጀርመን ሃውስ ወደሚገኘው ወደ ሆሊ ክሮስ ሆስፒታል በድጋሚ ተወሰዱ።
እቤት ሆኖ መድኃኒቱን ለአምስት ቀን ያህል ከተከታተለ በኋላ ጭራሽ ትንፋሹ እየተቆራረጠ ማገገም ወዳለመቻል ከዛ በኋላ ተመልሰን ወደ ኢመርጀንሲ ሩም በመደወል 911 መጥቶ ወሰደው። ኢሚዲየትሊ ሲያዩት ሁለቱም ሳምባ ላይ ውሃው እንደተገኘበትና በፍጥነት ወደ ቬንትሌተር ሊያስገቡት እንደሚችሉ ነበር የነገሩት። አይሲዩ ነው የገባው ቀጥታ። ለምን ሳምባዎች እየደከሙ ነው፣ ሁለቱም ላይ ውሃ ተገኝቶበታል። ስለዚህ እነን ደግሞ ማረግ ምን ይችላል ህክምና ስለሌለው በመሳሪያ ይረዳን ልንረዳን እንችላለን በማለት ነው ወደ ቬንትሌተር ላይ ያወጡት።
ነገር ግን የጤናቸው ሁኔታ ከመሻሻል ይልቅ የባሰ እየታመሙ መሄዳቸውን ሐኪሞቹ በስልክ ለወይዘሮ ኮኪ ይነግሯቸው ጀመር።
በጣም እየከበደን ነው ምን ማረግ እንዳለብን አናውቅም ብለው ለኛ ሪፖርት ያረጋግልናል በየቀኑ ማለት ነው። ከዛ በኋላ ነው ከቬንትሌተር እናውጣና በሌላ መሳሪያ እንርዳዋሉ። ከቬንትሌተር መውጣት እንደሌለበት ተነጋገርን። ከዛ ግን በሌላ መንገዱ እየረዱት ማንቃት ሲሞክሩ ቬንትሌተሩ ትንሽ ጭንቅላት እንትን ሳይፈጥርበት አልቀረም ዳሜጅ እና ከማደንዘዣው መውጣት አቃተው መንቃት አቃተው። እና ብዙ ዳያሊሲስ ያደረጉት ነበር። መድኃኒቱንም ባቆሙ ቁጥር ፕሬሸሩ ይወርዳል። ያው የእግዚአብሔር ፈቃድ ሆኖ በዚህ ሁኔታ ሊረዱት አልቻሉም።
በመጨረሻ ግን ወንጌላዊ ወሰን የለው ከኮሮና ቫይረስ ነጻ ሆነው ነበር።
ከገባ በኋላ ከሁለት ሳምንት በኋላ ሲመረምሩት ውጤቱ ኔጌቲቭ ሆኗል። ከኔጌቲቭ ነው በሽታው የለበትም። ከሁለት ዊክ በኋላ ግን በሽታው ዳሜጅ አርጎት የሄደውን ነገር ነው ሰርቫይቭ ማድረግ ያልቻለው ያቃተው እንጂ ኔጌቲቭ ነበረ።
ልጆቻቸውና ባለቤታቸው ወንጌላዊ ወሰን የለውን በቪዲዮ የስልክ ጥሪ እንዳያዋቸው ይደረጉ እንደነበር ገልጸው መጨረሻ ግን ቤተሰቡም ከኮሮና ቫይረስ ነጻ በመሆኑ ወንጌላዊ ወሰን የለውም ጤንነታቸው ወሰን የለውም ከቫይረሱ ነጻ በመሆናቸው ተገቢው ጥንቃቄ አድርገው ገብተው እንዲያዩአቸው ተፈቅዶላቸው እንደነበር ይገልጻሉ።
ፌስታይም ያገናኙናል። ያው እሱ ግን ማናገርም ሆነ መመለስ አይችልም። እኛ ግን እናየዋለን፣ እንጸልይለታለን። ሁሌ ማብረነው እንደሆነን እንነግረዋለን ከልጆቼ ጋር ሆነ። መጨረሻው ሳምንት ላይ ግን የማይትም ሆነ እንትኔ ማለት እድሉን ሰጥተውን አግኝተነዋል። ከልጆቼ ጋር ሄደንም አይተነው ተሰናፍተነው መተናል። የመጨረሻዎቹ ሳምንት ላይ ምንና ሁለት ወንድ ልጆች ገብተን አይተናል።
ወይዘሮ ኮኪ ሐኪሞቹ ምንም እንኳን ብዙ ተስፋ ባይሰጧቸውም እርሳቸው ግን ፈጣሪያቸውን ተማምነው ከልጆቻቸው ጋር ይጸልዩ እንደነበር ገልጸው ከአራት ቀናት በፊት ግን ከሌሊቱ 9 ሰዓት ላይ ከሆስፒታሉ የስልክ ጥሪ እንደደረሳቸው ይናገራሉ።
ቀጥታ በስልክ ነው 3 AM ላይ ነው የደወሉልን። እንደ ባህላችን እንኳን አይደለም ቀጥታ በስልክ ነው። መጀመሪያ ትልቁ ልጅ አንስቶ ነበር ይዞት ነበር ስልኬንና ቀጥታ ሮጦ መጣ። ከሆስፒታል ቁጥር መሆኑን ሲያቀ የሮጠ ወደ እኔ መጥቶ ማሚዬ ከዳዲ ጋር ተደወለ። በዚህ ሰዓት መቼስ ምን ሊነግሩን እንደሆን ታውቂያለሽ ብሎን እየሰጠኝ ስልኩን የነበረው እና ልጆቼ ብቻ ነበር። ሁላችንም በተሰብስበን እያለቀስን ነበር የነጋው። እነሱ እኔን ያረጋጉ ነበር፣ ማሚ በቃ ፕሊስ አንቺ ነሽ ያለሽን ካሁን በኋላ ስለዚህ ተረጋጊ በማለት እኔን እንደውም መልሰው በጣም ያረጋጉ ነበር ልጆች።
አሁን ቤት ውስጥ ብቻቸውን ከልጆቻቸው ጋር ቁጭ ብለው የወደፊቱን ሲያስቡ እንደሚጨንቃቸውም ግራ እንደሚያጋባቸውም
እናት ያለውን ነገር ምን እንደሆነ እንኳን በእውኑ አላቀው። እግዚአብሔር እርሱ እንግዲህ እግዚአብሔርን ወስዶታል። እግዚአብሔር አላፊነቱን ይውሰድ። ልጆቼንም እግዚአብሔር በጥበብ እንዳሳድግ እግዚአብሔር ይርዳኝ። ግን በኔ በኩል ያለው ነገር ከባድ ነው። ብዙ ነገራችን ነው። ታታሪ ነው። የልጆቹ አባት ነው። ባል ነው። የ18 አመት ትዳሪ ነው። አላውቅም እግዚአብሔር እንዴት እንደምሆናለም። ፊት ለፊቴን ማየት ማሰብም አልፈልግም። በአሁን ሰዓት ላይ ሆኜ
ለባለቤቴ አንድ መልእክት አለኝ አሉ።
በልጆችህ ላይ የጀመርከውን ኢንቨስት ማድረግ የፈለከውን ነገር ሁሉ አብሬ እኔ ጋር ጎኔ እንዳለ ሆኜ ልጆችህን ላሳድግልህ አባትም ሆኜ እናትም ሆኜ ይህንን ቃል እገባልሃለሁ። አክባሪ ነህ ወሲዬ፣ እወድሃለሁ፣ ሁሌም ሀዘኔ ነህ። በቃ ማለት ነው የምፈልገው፣ ለሱ ማለት እፈልጋለሁ።
ወይዘሮ ኮኪ ጀምሬ አሁን እርሳቸው ከፊት ለፊታቸው የተጋረጠባቸውን ፈተና በሌሎች እዚህ በስደት ሆነው ልጆቻቸውን በሚያሳድጉ ወላጆች ላይ እንዳይደርስ መልእክቴን አስተላልፉልኝ አሉ።
አንድ ምለው ነገር አለ። እኛ ቤት ሳናስበው የአንድ ወለንም ቤተሰባችንን ልጆቻችንን ለመምራት ለማሳደግ ሀሳባችን እቅዳችን ድንገት ነው የመጣው። ይሄ ነው አለ። ስለዚህ ጥንቃቄ አድርጉ። ማስተላልፈው ቀልድ ይሄ እንትን ወሬ ብቻ አይደለም፣ ያለ ነገር የሚገል ነገር ነው። ሁሉም ባለበት ለራስ ብቻ ለራሳችን ስንጠነቀቅ ለሌላው ቤተሰብ ነው የምንጠነቀቀው፣ ለሌላው ልጆቻችን ነው የምንጠነቀቀው። እኛው ባላሰብ ነው መሰረት ነው። አራት ልጆች ነው ያለኝ። አራት ልጆቹን ጥሎ በአንድ ወር ጊዜ ውስጥ ነው ይሄ ሁሉ ነገር የተከናወነው። እና ይሄን ነገር ተጠንቀቁ አለ። እውን ነው ይገላል የሚል መልእክት ነው ማስተላልፈው።
በዋሽንግተን ዲሲና አካባቢው ከዩናይትድ ስቴትስ አጠቃላይ ቁጥሩ የሚበዛ ኢትዮጵያውያን ማህበረሰብ የሚገኙበት አካባቢ መሆኑ ይታወቃል። ወይዘሮ ኮኪ ባለቤታቸው ከፍተኛ ጥንቃቄ ያደርጉ እንደነበር ገልጸው ነገር ግን በስራ ላይ ያሉ ያጋጠማቸው ምን እንደሆነ እንኳን እንደማያውቁ ይናገራሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ለምሽቱ የመጨረሻ ያደረግነው ርዕስ የ2012 ዓመተ ምህረት የኢትዮጵያ እግር ኳስ ሁሉም ሊግ ጨዋታዎች ተሰረዙ። የኢትዮጵያ እግር ኳስ ፌዴሬሽን ይህንን ውሳኔ ያስተላለፈው ስፖርታዊ ውድድሮችን ለማከናወን የሚያበቃ ሁኔታ በአገሪቱ ውስጥ ባለመኖሩ እንደሆነም አስታውቋል። ግርማቸው ከበደ ተከታትሎታል።
በኮሮና ቫይረስ ወረርሽኝ ምክንያት መጋቢት 7 ቀን 2012 ዓ.ም ምረት ስፖርታዊ እንቅስቃሴዎች ላልተወሰነ ጊዜ እንዲቆሙ የኢትዮጵያ መንግስት ከወሰነ ጊዜ ጀምሮ ተቋርጠው የቆዩት የ2012 ዓመተ ምህረት የኢትዮጵያ እግር ኳስ ሁሉም ሊጎች ሙሉ ለሙሉ ተሰርዘዋል። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ባወጣው የጽሑፍ መግለጫ እንዳስታወቀው በኮሮና ቫይረስ ወረርሽኝ ምክንያት የተቋረጡ የሊግ ውድድሮች ቀጣይ ዕጣ ፈንታ ላይ የሥራ አስፈጻሚ ኮሚቴው ከዚህ ቀደም ከመንግስት ዛሬ ሚያዝያ 27 ቀን 2012 ዓመተ ምህረት ደግሞ ፕሪሚየር ሊጉን ከሚያስተዳድረው አብይ ኮሚቴ ጋር ውይይት አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ኢትዮጵያ በአስቸኳይ ጊዜ አዋጅ ላይ የምትገኝ በመሆኗና ወረርሽኝን እንደ ሀገር መቆጣጠር እንደሚቻል ማወቅ አስቸጋሪ በመሆኑ በቀጣይ ጊዜያት ውድድሮችን ማካሄድ እንደማይቻል በመገንዘብ ውሳኔ እንዳስተላለፈ ገልጿል። በዚህም መሰረት የ2012 ዓመተ ምህረት ሁሉም የሊግ ውድድሮች ሙሉ ለሙሉ ተሰርዘዋል። ውድድሮቹ በመሰረዛቸውም በየትኛውም ሊግ ሻምፒዮን እንዲሁም ወራጅ የሌለ በመሆኑ በቀጣይ ዓመት በአፍሪካ ቻምፒየንስ ሊግና ኮንፌዴሬሽንስ ዋንጫ ኢትዮጵያን የሚወክል ክለብ የለም ብሏል ፌዴሬሽኑ። ከዚህ በተጨማሪ የተጫዋቾችና ክለቦች የውል ቆይታ ላይም ውሳኔ ተላልፏል። ሰኔ 30 ቀን 2012 ዓመተ ምህረት የውል ዘመናቸው የሚጠናቀቅ ተጫዋቾች የውል ጊዜያቸው እስከሚጠናቀቅ ድረስ ክለቦች ውላቸውን እንዲያከብሩ መወሰኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ክብራትና ኩራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን ለዚህ ክፍል ቀዳሚ በሆነው ሳምንታዊ ቅንብር ሐኪሙን ይጠይቁን ጀምራለን። የቤት ውስጥ ሕክምና አገልግሎት ኢንዱስትሪ በኮሮና ቫይረስ ወረርሽኝ ዘመን እዚህ በዩናይትድ ስቴትስ በስፋት የሚዘወተረውና ከፍተኛ እርዳታ ለሚሹሙማን ከመኖሪያ ቤታቸው በመሄድ የሚሰጡ ልዩ ልዩ ሕክምና እገዛዎችን ያቀፈ አገልግሎት ዛሬ በቀላሉ ከሰው ወደ ሰው በሚተላለፈው የኮቪድ-19 ህመም ሳቢያ ፈተና ላይ የወደቀ ይመስላል። ቁጥራቸው ከ500 በላይ የተለያዩ ህክምና አገልግሎት ዘርፍ ባለሙያዎች ያሉት ብርሃን የቤት ውስጥ ህክምና አገልግሎት ድርጅት ዋሽንግተን ዲሲ እና አካባቢው የቤት ውስጥ ህክምና አገልግሎት ከሚያቀርቡ ድርጅቶች ውስጥ አንዱ ነው። ባለፈው ሳምንት ፕሮግራማችን ድርጅታቸው የሚሰጣቸውን የህክምና አገልግሎት አይነቶች ጨምሮ የኮሮና ቫይረስ ወረርሽኝ በተለይ በዘርፉ የህክምና አገልግሎት ላይ ያሳደረውን ጫናና የደቀነውን ልዩ ፈተና ያወያዩን የድርጅቱ ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሐ ወልዴ ሞላል ለተከታዩ ውይይት ቀጠሮ አክብሮ ተመልሰዋል። በቀደመው የመጀመሪያ ክፍል ውይይታችን እልባት ካደረግንበት ጭብጥ ነው የምንነሳው። ህሙማኑ ለማገገም ቤታቸው ከገቡ በኋላ የሚሰጧቸውን የአገልግሎት ዘርፎች ቀደም ብለው ነግረውናል። ይሄ የኮሮና ቫይረስ ከመጣ በኋላ አንድም እንዲህ ያለው አገልግሎት ፈላጊ ቁጥሩ መበራከቱ ብዙ ህሙማን ለኮሮና ቫይረስ የተጋለጡትንም ጨምሮ ሌላ ጊዜ ከነበረው በጣም በተለየ ሁኔታ የቤት ውስጥ ህክምና እንክብካቤ ሊፈልጉ ይችላሉ። በዚህም ምክንያት ከአቅም በላይ አገልግሎት ለመስጠት የመገደዱ እነኚህ የጤና አገልግሎት ዘርፍ ሊሰጡ ከሚችሉት ሊያቀርቡ ከሚችሉት በላይ ፈተና ውስጥ ይገባሉ የሚሉ ዘገባዎች እየታዩ ነው። እርሱ በዕለት ተዕለት ስራው እንደተመለከቱት አሁን ያለው ሁኔታ ምን ይመስላል? በእርግጥ አገልግሎት ማቅረብ ከሚቻለው በላይ ውጥረት እየተፈጠረ ነው? ምንድን ነው የእርሶ ትዝብት?
በህክምና ሙያ አቅርቦት መሰረት ሁል ጊዜ እዚህም ሀገር ሁኔታ የህክምና ባለሙያውና ታካሚው ተመሳሳይ ቁጥር መመሳሰል አለበት። በአሁኑ ጊዜ ግን የምናየው ምንድነው? የህክምና ሙያ አቅርቦትን አገልግሎት ሰጪዎቹ ራሳቸው በዚህ በኮሮና ቫይረስ ወረርሽኝ ምክንያት ንክኪ ይኖራል ብሎ በመፍራት ቤተሰቦቻቸውንም ሌሎችንም ሰዎች ትላለ ማለት ከወትሮ የተለየ የአቅርቦት ማነስ አለ። እንዲህም ሆኖ ያ ድርጅት ውስጥ ከ95% ሰራተኛ አሁንም ሰርቪስ እየሰጡ አገልግሎቱን እያቀረቡ መንግስትም አዳዲስ ፖሊሲ አውጥቷል። ለምሳሌ እዚህ ሀገር እስከዛሬ በሄልዝኬር በዚህ በህክምና አገልግሎት ውስጥ የኦቨርታይም ወይንም የትርፍ ሰዓት ክፍያ አልነበረም። አሁን ግን ያ በመምጣቱ እሱም ደግሞ በጣም አትራክቲቭ በመሆኑ በሱም ድጎማ እየተደረገ ስለሆነ ብዙ ሰው በአጭር ጊዜ ውስጥ እንደገና ለመሰብሰብ ይችላልና ታታሪ ትጉህና በጣም ለዚህ ሙያ ህይወታቸውን እስከመስጠት ድረስ የሚደርሱ በጣም ጥሩ ሰራተኞች ከኛ ጋር ተሳትፎ ይሰራሉ።
ለመሆኑ ምን ያህል የህክምና ባለሙያዎች አብረዋችሁ ይሰራሉ? ምን ያህል ናቸው ሰራተኞቻችሁ?
በየአመቱ እንግዲህ ያሉትን ቁጥር ስናይ ከ600 በላይ ሰራተኞች ከኛ ጋር አብረው ይሰራሉ። እና ከ600ዎቹ መሃል በከፍተኛ ማሰሩ ሰዎች እንደ ፊዚካል ቴራፒስቶች፣ ኦኮፔሽናል ቴራፒስት፣ ነርሶች እና ስፒች ቴራፒስቶች እንደዚሁ የየቀኑን አገልግሎት ለመስጠት ከበሽተኛ ጋር የሚሰሩ ሰራተኞችም ቢሮአችን ውስጥ አንድ 18 ሰው ከኛ ጋር አብሮ ይሄን አገልግሎት ለማቀናበር እና ለመምራት ተሳትፎ ያደርጋል።
ይሄ ጊዜ ምናልባት በእናንተ ኢንዱስትሪ በስራችሁ መስክ አይነተኛ የሚባል ለውጥ ያመጣውን ይሃል በግለሰቦችም ህይወት ያንኑ ይሃል የተለየ ተጽዕኖ ያሳደረ ይመስላል። ዓለም መልስ ላላገኘለት ወረርሽኝ የጊዜው መፍትሄ ራስን ለቫይረሱ ከመያጋለጥ ነገር መቆጠብ፣ በቤት ውስጥ መገደብ ነው። በዚህ ጊዜ ውስጥ ነው እንግዲህ እናንተ ቀደም ብለው ያነሱልኝ የሰራተኞቻችሁም ጥንቃቄ እንዳለ ሆኖ ምንም እንኳን አጭር ጊዜ ቢሆን ይሄ ወረርሽኝ ከመጣ ከዚህ ቀደም ለረጅም ጊዜ የምናውቃቸው መሰረት ያላቸው የሚመስሉ አስተሳሰቦችን መቀየር ያዘ ይመስላል። ስለ ዕለት ተዕለት ህይወት፣ ስለ ነገ፣ ስለ ሰው ልጆች አቅም ውስንነት
በርካታ ነገሮችን በተለየ አይን እንድናይ ያስገደደ ይመስላል። ከዚህ ውጥረትና ሩጫ ካለበት ጊዜ መለስ ሲሉ ፋታ ሲወስዱ አንዳንድ ነገሮችን እንዲያዩ ጊዜ አግኝተው ይሆኑ?
አዎ፣ በጣም ስፈላጊ ጥያቄ ነው ይሄ። መቼስ አንተም ጥያቄውን ስታቀርብ እንደምገምተው በራስህ መነጽር ልታየው ተወክራቸው ነገሮች ነው ያለው አይደል? ይሄ ወረርሽኝ ከመጣ ጀምሮ እኔ በየቀኑ በስራ ገበታዬ ላይ እገኛለሁ። 14 ቀን ኳራንቲን አርጉ ስለሚባል ሌላኛውን ደሞ ሉዝ ላለማድረግ በቢሮ ውስጥ ያሉት ሰዎች ለሁለት ከፍለን እየሰራን ያለ ነው። እና አሁን እኔም ጋር አብረው የሚሰሩ ሰዎች እንደዚህ በቢሮ ውስጥ እንዲሁም ፊልድ ላይ ያሉ ሰዎች ለራሳቸውም ሁኔታ የሚያካፍሉኝ ነገርና የማየው ነገር ትልቅ ድንጋጤና መረበሽ እንደሚፈጥረው የሰው ልጅ መቼስ እንደምናቀው እስከዛሬም በነበሩት አንዳንድ ሁኔታዎች እንዲህ አይነት አስደንጋጭ ነገር በኔ ህይወት አይቼ አላቅም። እና በመሰረቱ ራሴ በመመለከተው ትንሽ አስቸጋሪ ሁኔታ ወደፊት ሊገጥመን እንደሚችለው እና ድሮ እንደምናቀው አይነት ህይወት ከዚህ በኋላ ቀሪ እንደሚሆነው ተመልሶ የሚመጣ አይመስለኝም። ከራሴ ግን ሌላው ትልቁ ፍራቻ አማየው ይሄ ወረርሽኝ ለቂ ኢኮኖሚ ድቀት የማህበራዊ ኑሮ ችግር እና እንደዚሁም የሞራልና የሥራ ዲሲፕሊን እጦትን በጣም በከፍተኛ ደረጃ ሊያመጣ ይችላል ብዬ እፈራለሁ። ምክንያቱም አሁን በአንዳንድ ሁኔታ እንደምናየው ሰዎች በዚሁ ፍራቻ ምክንያት ቤታቸው ሲቀሩ ከተለያየ የኑሮ ሁኔታ ሊጓደሉ ነው ማለት ነው። ምክንያቱም ቤት የሚከፈልም ለተለያዩ ነገሮች አይኖርም እና ስንፍናን ሊያመጣ ይችላል እየፈራለሁ። ያለ ሁሉም እግዚአብሔር ነው።
መልካም። የኢኮኖሚን ጉዳይ አንስተዋል አቶ ፍስሐ። አሁን እናንተ በምትሰሩበት የሥራ መስክ ህሙማንን ለመርዳት መንቀሳቀስ ያለባቸው ፋታ የሚሰጥም ስራ ሆነ ህሙማን መርዳት አለባቸው፣ አገልግሎት አቅራቢዎች መስጠት አለባቸው። እንደሌላው ሙያ መስክ ከቤት እንቀመጥና እንቆጠብ ማለት ያልቻል የሙያ መስክ ምናልባትም ብቸኛው ካስቸኳይ አደጋ ጊዜ ሰራተኞች በስተቀር የህክምና ሙያ ነው። ፊት ለፊት ያላችሁ ተጋፋጮች የህክምናው አገልግሎት አቅራቢዎች ናችሁና በኢኮኖሚ ረገድ እንዲህ እንደ አገልግሎት እንደምትሰጡበት ህሙማን ቁጥር ከፍተኛ መሆን፣ ሌሎች አዳዲስ ወጪዎች ጫናዎች መፈጠራቸው ምንም እንኳን ቀድሞም እነኚህን መገልገያዎች ተጠቀሙ ቢሆን ከፍተኛ ብዛትና መጠን እንድትጠቀሙ የምትገደዱ ይመስለኛል። ሌሎችም ነገሮች ካሉ ኢኮኖሚውን በተመለከተ የሥራ ማስኬጃችሁን አገልግሎት ከመታቀርቡትና ለአገልግሎታችሁ ከመታገኙት አንጻር ሌሎች ጽሑፎችን ተመልክቼ ነው እንጥያቄ ማነሳለሁ። ተጽዕኖ ያሳደረ እስካሁን ባለው የተመለከቱት ይኖር ይሆን?
አዎ፣ እርግጥ አለ። እነኚህን የአገልግሎት ሆኖ ግን በእንደዚህ አይነት ፍጥነት በእንደዚህ አይነት ተደጋጋሚ አስፈላጊነት ከዚህ በፊት አይጠቀሙም ነበር አገልግሎት ሰጪዎቹ። አሁን ትልቅ ችግር ሆኖም የተፈጠረው አቅርቦቱ ችግር ነው። በጣም ከሚገባው በላይ ማግኘት አልተቻለም። እነኚህን አስፈላጊ የሆኑትን ቁሳቁሶች ለበሽተኛው ጤንነት፣ በሽተኛውን ለሌሎች አገልግሎት ሰጪዎች ራሳቸውን ከዚህ በሽታ ነጻ አድርገው ወይም ከበሽተኛው እነሱ እንዳያገኙ በሁለቱም በኩል ላለመቀባበል ይደረግ የሚገባውን ጥንቃቄ ለማድረግ በጣም የአቅርቦት ችግር አለ። ይሄም ብቻ ሳይሆን ከተለያየ ቦታ የተለያየ ሰፕላይ ለማግኘት የምንጠቀመው ትልቅ የሆነ ወጪ ይጋብዛሉ።
አድማጮች፣ ከብርሃን የቤት ውስጥ ህክምና አገልግሎት ድርጅት ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሐ ወልዴ ሞላልኝ ጋር ያደረግነውን ሙሉ ውይይት በድረገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አቶ ፍስሐን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ወደ መቀሌ የሚወስደን ዘገባ ነው። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ ወደ ክልሉ የሚገባ ማንኛውም ሰው ወደ ለይቶ ማቆያ እንዲገባ በተወሰነው መሰረት እስካሁን ከ7200 በላይ ሰዎች ከማቆያው መግባታቸውን የክልሉ ጤና ጥበቃ ቢሮ አስታወቀ። ቁጥራቸው 2900 የሚደርስ ሰዎች በማቆያ ቦታው ማሳለፍ የነበረባቸውን ጊዜ ጨርሰው ወደ ህብረተሰቡ መቀላቀላቸውም ተገልጿል። በማቆያ ውስጥ የሚገኙና ቆይታቸውን አጠናቀው የወጡትን ያነጋገረው ሙልጌታ ጽባህ ተከታዩን አድርሶናል።
ከአዲስ አበባ ስራ ወደ መቀለ በመቀየሩ ምክንያት ቤተሰቦቹን ይዞ የመጣው አቶ የማነ ገብረስላሴ በወጣው ህግ መሰረት ወደ ለይቶ ማቆያ ማዕከል ገብቷል። የግድ መምጣት ስላለበት እንደመጣ የተናገረው አቶ የማነ ወደ ለይቶ ማቆያ እንደሚገባ ያውቅ እንደነበረም ተናግሯል።
ስነታው ከኔ የመጣሁት ምክንያቱ የምከተ ጀመረ ከደም ብሎ ነው የጀመረው። ትግራይ ክልል የሚደረግ ማንኛውም ጉዞ የ14 ቀን የለይቶ ማቆያ ሂደት ማለፍ እንዳለበት የኮሮና ለመከላከል እንዳለ ይታወቃል። ስለዚህ እኔ ተመራ ኢንተርሳል ያደረገኝ ነው የመጣሁት። ያለው ሁኔታም ያው ተዘጋጅቼበትም ስለመጣሁት ነው ያልተደረገ ድንገት አይደለም።
አቶ የማነ ከነፍሰ ጾር ባለቤቱና ሌላ ህፃን ልጅ ጋር በማቆያ ማዕከሉ እንዳለ ነግሮኛል። የሚያጋጥሙ ችግሮች ቢኖሩም ለቤተሰብና ለህዝብ ጤንነት ተብሎ ስለሆነ ተቀብየዋለሁ ብሏል።
ባለቤቱ ነፍሰ ጾር ስለሆነች ለዛ የሚያስፈልግ ነገሮች ላይ ነው ላይ ይገኝሻል። ግን ሞር ሆቴል ያረግንበት ስለሚያቀርብ በመደበኛ አገባብ ስታአዘ ስለሚቀርብለት ብዙም አስቸጋሪ አይደለም ማለት ነው። ምግብ ሰዓታት የተወሰኑ ስለሆኑ በተለይ ታናፊ ጠይቁ ስለሚችሉ ከዛ ጋር ተያይዞ አንዳንድ ችግሩ ምክንያት ከውጭ ምንም ስለማይገባ የተከለከለ ስለሆነ ከዚህ ከዚህ አኳያ የተወሰኑ ችግሮች አሉ። ግን ያን ያህል ግን አስቸጋሪ አይደለም።
በለይቶ ማቆያ የነበረውን ጊዜ ጨርሶ ወደ ህብረተሰቡ የተቀላቀለው እያሱ ወልደ ስላሴ በበኩሉ ምርመራ ተካሂዶለት ከቫይረሱ ነጻ መሆኑን ማወቁም ገልጿል።
ማንም ሰው ሲመጣ 14 ቀን ትግራይ ውስጥ ኳራንቲን ይገባል ለይቶ ይቆያል የተባለ ስለሆነ አውቄ ነው መጣሁት። ስለዚህ እኔ ምንም አልከበደኝም አለማይቀር ስራ ስላለኝ ነው መጣሁት።
በትግራይ ክልል በ27 የለይቶ ማቆያ ማዕከላት ከተለያዩ ክልሎችና ከውጭ ሀገራት የመጡ ሰዎች ለ14 ቀናት እንዲቆዩ እየተደረገ ነው። በክልሉ ጤና ጥበቃ ቢሮ የህብረተሰብ ጤና አደጋዎች መቆጣጠር አስተባባሪ አቶ ሳሙኤል አረጋይ ለአሜሪካ ድምጽ እንደተናገሩት በለይቶ ማቆያ የሚገቡ ሰዎች በየቀኑ ክትትል እየተደረገላቸው ነው ብለዋል።
ማንኛውም ወደ ክልሉ የሚገባ ሰው ወደ ማቆያ ማዕከል ይግባ ብሎ ከወጀበት ቀን ጀምሮ ወደ 27 የሚሆኑ ማዕከላት ኦሬዲ ኢስታብሊሽ ሆነዋል። ወረዳዎች ያሉ በራሳቸው አቅም በማቆያን ስናርጎ እየሰሩ ያሉበት ሲሆኑ በአብዛኛው ግን በዩኒቨርሲቲ ማዕከላት ነው እየተሰራ ያለው። እስካሁን ወደ 7272 ሰዎች በማቆያ እንዲቆይ ተደርጓል። ከነዚህ ቆይታቸው ጨርሶ የወጡ ወደ 2934 ሰዎች ቆይታቸው ጨርሶ ወጡ። ለምን እንደሚቆይ ምን ማድረግ አለበት የሚል አስተምሮ ይሰጣል። በተጨማሪ ደግሞ ቀን በቀን ክትትል አለ። በቀን ሁለቴ የመቆስ ልጅታ ማንኛውም ሰው ሳለ ለምሌ መልከት እንዳይኖረው አሰስመንት ተካሄደ ነው ለ14 ቀን የሚቆይ።
በለይቶ ማቆያ ማዕከላት ገብተው በቫይረሱ የሚጠረጠሩ ሰዎችና እንዲሁም ተጋላጭ በሆኑ አካባቢዎች የሚሰሩ በክልሉ የኮሮና ቫይረስ ምርመራ እየተካሄደ መሆኑ ተናግሯል። ተጨማሪ የምርመራ ላብራቶሪ በአክሱም ከተማ ለመጀመርም ዝግጅቶች እየተጠናቀቁ መሆኑ አቶ ሳሙኤል አብራርቷል።
እስካሁን ወደ 522 ሰዎች ተመረመሩ። እስካሁን ውጤታቸው የሁሉም ኔጌቲቭ ነው ያለው። በቅርቡም ከአክሱም ዩኒቨርሲቲ ጋር በመተባበርም የምርመራ ማዕከል ለመክፈት እንቅስቃሴ ተጀምረዋል። ሁሉም ሬዲ ሲሆን ደግሞ አዲስ አናውንስ አድርገን እንጀምራለን።
ከውጭ ሀገራት ወደ ሀገር ውስጥ ገብተው በአዲስ አበባ ለ14 ቀናት በለይቶ ማቆያ ሳልፈው ወደ ትግራይ ሲመጡ ዳግም በለይቶ ማቆያ ይገባሉ ወይ ብለን ለአቶ ሳሙኤል ጠይቀን ከለይቶ ማቆያ በወጣበት ቀን ቀጥታ ወደ ትግራይ ከገባ በክልሉ ባሉ ለይቶ ማቆያ ማዕከላት እንዲገባ አይገደድም፣ ሌሎች ግን ይገባሉ ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ለዘገባው አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።